ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ መስከረም 7 2010 ዓመተ ምህረት
አብዛኛው ደግሞ ውስጡ ላይ ወጣው የተደበደበ ሰው አለ። ወደ አባርቶ አካባቢ ኮንትሮል አካባቢ ሁለት ልጆች እንደተገደሉ ሰምተናል።
በጣም ችግር ላይ ነን ያለኑ። ይኸው ስድስተኛ ቀናችን አስቆጠሩን። ህፃን ልጆች ይዘን ምንም መንቀሳቀስ የለም። ምንም የምንበላ የምንጠጣ ነገርም የለም። በዚህ ላይም በድንጋይ ቀንና ማታ ልጆቻቸው እንደዚህ እያሰራሩ ነው ያሉት።
ሀርጌሳ ሶማሊያ የሚገኙ ኢትዮጵያውያን ድምጾች ናቸው። ዘገባ ይዘናል።
ዋሽንግተን ዲሲ ውስጥ በዲሞክራሲያዊ ተቋማት ግንባታ ላይ የሚነጋገር ስብሰባ ይካሄዳል።
ብዙ ግልጽ ያልሆነ ለህዝብ መቅረብ የሌለባቸው ነገሮች በዚህ በኢንተርኔት በሶሻል ሚዲያ ሁሉ ስለሚቀርቡ የትኛው የተሻለ ሀሳብ ነው የሚለውን በተቻለ መጠን የተገመገመ ጽሁፍ እንዲቀርብ መድረኩን መክፈት ነው የኛ ዓላማ።
የውይይት መድረኩ አዘጋጅ ኮሚቴ ሰብሳቢ ፕሮፌሰር ሚንጋ ነጋሽ ናቸው። አነጋግረናቸዋል።
ለዛሬ የምሽቱን ዝግጅት ይዘን አብረናችሁ የምናመሸው ሶሎሞን አባተና
እኔም አበባየው ገበያው ነኝ። ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮች።
ጤና ይስጥልኝ ክቡራትና ክቡራን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኢትዮጵያ ሶማሌና በኦሮሞ አዋሳኝ ወረዳዎች የተከሰተውን ግጭት ለመከላከል መንግሥት እርምጃ እየወሰደ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። በግጭቱ እጁ ያለበት ግለሰብም ሆነ የጸጥታ ኃይል ተጠያቂ እንደሚሆንም በመንግሥት መገናኛ ብዙሃን የተጠቀሱት ጠቅላይ ሚኒስትሩ ተናግረዋል። እስክንድር ፍሬው አጠር ያለ ዘገባ ልኳል።
በመንግስት የመገናኛ ብዙሃን የተጠቀሰው የጠቅላይ ሚኒስትር ኃይለማርያም ደሳለኝ ትዕዛዝ በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች የተነሳውን ግጭት ለማስቆም ያለመ ነው። ጠቅላይ ሚኒስትሩ የፌዴራል የጸጥታ ኃይሎች ጣልቃ እንዲገቡ ማዘዛቸው በዘገባው ተጠቁሟል። በዚህም መሰረት ነው በሁለቱ ክልሎች የሚገኙ ዋና ዋና መንገዶች በፌዴራል መንግስት የጸጥታ ኃይሎች ክትትል ስር እንዲሆኑ ጠቅላይ ሚኒስትሩ ማዘዛቸው የተመለከተው። ፌዴራል የጸጥታ ኃይሎች የህዝቡን ሰላም የመጠበቅና የማረጋጋት ስራ እንዲሰሩና አካል በማጉደልና የሰው ህይወት በማጥፋት የሚጠረጠሩ ግለሰቦች በቁጥጥር ስር እንዲውሉ ጠቅላይ ሚኒስትሩ ማዘዛቸው ተገልጿል። የሰብአዊ መብት ኮሚሽንም ግጭቱ በተከሰተባቸው አካባቢዎች የሰብአዊ መብት ጥሰትን እንደሚያጣራ ማስታወቃቸው ተጠቅሷል። እንደ ዘገባው በሁለቱ ክልሎች አዋሳኝ አካባቢዎች የተከሰተውን ግጭት የሚያባብሱ የመገናኛ ብዙሃን ከድርጊታቸው እንዲቆጠቡ፣ ይህ የማይሆን ከሆነ ግን መንግስት ህጋዊ እርምጃ እንደሚወስድ ጠቅላይ ሚኒስትሩ አስገንዝበዋል። በግጭቱ ተሳታፊ የሆነ የትኛውም ግለሰብ እንደዚሁም የጸጥታ ኃይል ተጠያቂ ይሆናል ብለዋል በዘገባዎቹ የተጠቀሱት ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሶማሊያ ዛሬ እኩለ ቀን ላይ ደቡብ ሞቃዲሾ ውስጥ የሀገሪቱን ከፍተኛ የደህንነት ባለሥልጣን ሞሐመድ ሞዋሊን ሐሰን ቆሌን እና ዘበኛቸውን የገደልኩ እኔ ነኝ ሲል ነውጠኛው አልሻባብ ቡድን ኃላፊነት ወስዷል። በሌላም በኩል የአልሻባብ ነውጠኞች ሰሜን ሞቃዲሾ ውስጥ በወታደራዊ ፍተሻ ኬላ ላይ ጥቃት አድርሰው 4 የመንግሥት ወታደሮችን ገድለዋል። የአካባቢው ባለሥልጣናት ለቪኦኤ ሲናገሩ ጥቃቱ የደረሰው ዛሬ ማለዳ ላይ ነው ብለዋል። በዚህ ሶማሊያን ከኢትዮጵያ ጋር በሚያገናኙ መንገድ ላይ ጥቃት ያደረሱት ነውጠኞች ኬላው ላይ የማረኳቸውን የጦር መሳሪያዎች ይዘው ሄደዋል ተብሏል። ይህ በእንዲህ እንዳለ የአልሻባብ ነውጠኞች ኬንያ ድንበር አቅራቢያ የምትገኝ ሌላ ቁልፍ ከተማ አጥቅተዋል። በቅርቡ በመንግስቱ ተቋማት ላይ የጀመሩትን የማጥቃት ዘመቻ እያሰፉ ነው ተብሏል። በኤልዋቅ ነዋሪዎች መግለጫ መሰረት የአልሻባብ ተዋጊዎች ወደ ከተማዋ የገቡት ለአጭር ጊዜ የተኩስ ልውውጥ ካደረጉ በኋላ ነው። ከዚያም በከተማዋ የነበሩ አነስተኛ ቁጥር ያላቸው የመንግስቱ የጸጥታ ኃይሎች ሸሽተው ወደ ኬንያ ሄደዋል። የአልሻባብ ተዋጊዎች የከተማውን ፖሊስ ጣቢያ በፈንጂ ያቃጠሉ ሲሆን በጥቃቱ የሞቱ ወይም የቆሰሉ ስለመኖራቸው ግን እስካሁን የተገለጸ ነገር የለም። የጋዛ ሰርጥን ሲያስተዳድር የቆየው ነውጠኛው የሐማስ ቡድን ከፍልስጤሙ ፕሬዚደንት መሐሙድ አባስ የፋታህ እንቅስቃሴ ጋር ለአስር ዓመታት የዘለቀውን የፖለቲካና የግዛት ክፍፍል አብቅቶ ዛሬ ጠቅላላ ምርጫ ለማካሄድ ተስማምቷል። በጋዛ ከሦስት ዓመታት በፊት ጥምር መንግሥት ቢመሠረትም እስካሁን አመራር መስጠት ሳይችል ቀርቷል። የታላቅ ስምምነት ዛሬ ተደረሰው የሐማስና ፋታህ ልዑካን ቡድን አባላት በካይሮ ከግብጽ የደህንነት ባለሥልጣናት ጋር በቅርቡ በተናጠል ያካሄዷቸውን ስብሰባዎች ተከትሎ ነው። ኩዌት የሰሜን ኮሪያን አምባሳደርና ሌሎች አራት ዲፕሎማቶች ከሀገሯ እንደምታባርር ምንጮች በዛሬው ዕለት አስታውቀዋል። ኩዌት ይህን መግለጫ ዛሬ የሰጠችው ሰሜን ኮሪያ በጃፓን አየር ላይ ያለፈ ሌላ ሁለተኛ ሚሳይል ከተኮሰችና የተባበሩት መንግሥታት ድርጅት ደግሞ ስድስተኛ የኑክሌር ሙከራ ማድረጓን በመቃወም በፒዮንግያንግ ላይ ተጨማሪ ማዕቀብ ከጣለ ከአንድ ሳምንት ባነሰ ጊዜ ውስጥ ነው። በመጨረሻም ብሪታንያ ለንደን ውስጥ ባለፈው አርብ በመንገደኞች ባቡር ላይ የደረሰውን አሸባሪ የቦምብ ጥቃት ተከትሎ ያወጣችውን ከባድ የስጋት ማስጠንቀቂያ ፖሊስ ሌላ ሁለተኛ ተጠርጣሪ በቁጥጥር ስር ከዋለ በኋላ አቅልላለች። የሀገር አስተዳደር ሚኒስትሩ አምበር ሩድ ዛሬ ሲናገሩ የሁለተኛው ተጠርጣሪ ተይዞ በቁጥጥር ስር መዋል የተያዘው ምርመራ እድገት እያሳየ መምጣቱን ያመለክታል ብለዋል። በአርቡ የሽብር ጥቃት ጉዳት ከደረሰባቸው 30 ሰዎች መካከል አንደኛው ዛሬ ድኖ ከሆስፒታል መውጣቱም ተገልጿል። ሁለተኛው ተጠርጣሪ የ18 ዓመት ዕድሜ ያለው ወጣት ሲሆን የተያዘው ብሪታንያና ፈረንሳ በሚዋሰኑበት ዶቨር ወደብ አቅራቢያ ነው ተብሏል። ለሰዓቱ ያለን ዜና በዚሁ ይጠቃልላል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 7 2010 ዓ.ም ምሽት ፕሮግራም ነው።
ጋዜጠኛ፣ ጸሐፊ፣ ደራሲ፣ ገጣሚ ሰዓዳ መሐመድን ይዘናል።
እሾሃማ ወርቅ ደራሲ ሰዓዳ መሐመድ።
አብራችሁን ቆዩ። አሁን ሙዚቃን ጋብዛችሁ ኮርኩማ አፍሪካ በቴዲ አፍሮ።
ኮርኩማ አፍሪካ ይዞ የመጣን አዲስ ሀሳብ አለ ከሰሟ ቤቷን ለቆ ሄዶ 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 ኮርኩማ አፍሪካ ይዞ የመጣን አዲስ ሀሳብ
ሶማሊያ ውስጥ ያሉ ኢትዮጵያውያን ለጥቃት ተጋልጠዋል።
በኦሮሚያና በሶማሌ ክልሎች መካከል እየታየ ያለው ግጭትና ጥቃት የብዙ ኢትዮጵያውያንን ሕይወት በልቷል። ብዙ የደካማ ገበሬዎች፣ ከብት አርቢዎችና ነጋዴዎችን ጥሪትና ንብረት አጥፍቷል። የዜጎችን ስነ ልቦና፣ የሀገሪቱን ደህንነት ተፈታትኗል። ይህ ግጭት ለዓመታት የነበረ የአጎራባች ቀበሌዎች ድንገተኛ ግጭት ወይም የሀብት ቅርምት ወይም የውሃና ግጦሽ ሽሚያ መቆራቆስ አይደለም። እንዲህ ዐይነት በሁለት የፌዴራል አስተዳደሩ አቻ አባላትና የመንግሥቱ አካላት የሆኑ ክልሎች መካከል የተጫሩና መብረጃ አጥተው የቆዩ ትንቅንቆች ሃይ ባይ ገላጋይ የሌላቸው የመሰሉ የሁከት አድራጎቶች በሀገሪቱ ታሪክ ታይተው የማይታወቁ ከመሆናቸው ጋር ብዙ ሰው አስደንግጠዋል። ብዙ ሰው አሳዝነዋል፣ አስደምመዋል። ዛሬ የሁለቱም ክልሎች ርዕሳነ መስተዳድር በስተመጨረሻ አጠገብ ላጠገብ ተቀምጠው سببو اسكاهون بغلس بالتنگر مكنيات لفسسو ينسو هاندم لتفاو كيوت لدرسو جملا مفناكال لودمو نبرت لتغو داو مورال كوچتنا هزناتشنن انگلس اللن بلوال يليلا هاگر يهونا باهل بلوتا اللي سوماليو پريزيدنت عبدي محمد عمر
يهن يهل مفناكال انا برم اسكزار درس كذيب فيت باند اكواوي بيشتوش بمنا سبت بزي يتوسن بدنبر اكواوي مفناكالو چي نورو نبرا جن بسوماليو كدل وست وست يمنورو كتاواوش بزيگات قبطو اياكو نبرا ورمبيا وست يمنورو سوماليو بزيگات وست قبطو اياكو نبرا اهم جن يأوري انسيدنت بيتوبيا يالتاي የኦሮሞ ካልቸር ያልሆነ የሶማሌና የኢትዮጵያ ካልቸር ያልሆነ ነገር ተፈጠረ ማለት ነው። ለምሳሌ ኦሮሞ በመሆን ማፈናቀል፣ ኦሮሞ በመሆን ብቻ ምንም ሳይጠፋ ማፈናቀል፣ ኦሮሞ ሶማሌ በመሆኑ ብቻ ያለ ምንም ምክንያት ሳይፈጠር አወዴ ላይ ከድንበር ግጭት ውጪ ግን እንደውም ለ30 አመት የኖረ ምስቶቻቸው በሙሉ ኦሮሞ የሆነው ማለት ነው። የተጋባ መሆኑን የኦሮሞ ህዝብም እዛ ላይ ከፍተኛ ማደን የማደን ስራ ሰርቷል ህዝቡ ማለት እዛ ላይ ተፈጠረው ለየት ያለ እንትን ነው። በጣም በቃ እንደ ክልል ከፍተኛ አዘን የተሰማን ድርጊቶች የኦሮሞ ካልቸር ድርጊት ያለው የሶማሌ ካልቸር ድርጊት ያልሆነ ለየት ያለ የሌላ አገር ካልቸር የሆነ ግጭቶች መቆም አለበት። ሰው ምንም ሳይጠፋ በኦሮሞ ምክንያት ሙግራት ለበት ኦሮሞ ስለሆነ ብቻ ሙግራት ለበት ሶማሌ በመሆኑ ብቻ ሙግራት ለበት።
የኦሮሚያው ፕሬዝዳንት ለማ መገርሳም ተመሳሳይ ሐሳብ ሰንዝረው የሁኔታው አዝማሚያ ለአጠቃላይ ሀገሪቱም አደገኛ እንደሆነ አሳስበዋል። ተጠያቂ የሚባሉ ህግ ፊት መቅረብ አለባቸው ብለዋል።
በግፍ በደሱ አንዜጎች ላይ ደረሰው ግድያ አለ። በሶማሌ ወንድሞቻችንም ላይ በኦሮሞ ቤተሰቦቻችንም ላይ ይሄ የተፈጸመው አሰቃቂ ግድያ እጅግ ያሳዘነን ሁላችንም የምናወግዘው እኩይ ተግባር በወዳኛው ወገንም ኦሮሞዎች ላይ የተፈጸመው ግድያ ቢሆን በሶማሌ ወንድሞቻችን ላይ የተፈጸመው ግድያ ግለሰቦች ወንጀለኞች የፈጸሙት ግድያ እንጂ በማንኛውም መስፈርት የሶማሌን ህዝብ የማይወክል የኦሮሞንም ህዝብ የማይወክል የሁለቱም ህዝቦች ታሪክና ባህልም ነው የማይንጸባረቅ የግለሰቦች ወንጀልና ድርጊት ስለሆነ ሁላችንም የምንኮንነው የምናወግዘው ተግባር ነው። ይሄ እንደተጠበቀ ሆኖ ይህ ግጭት ብዙ ጉዳቶችን አድርሷል። ብዙ ጉዳቶችንም ያደረሰ እንደቀላል ሊታይ የሚችል ነገር አይደለም። ጉዳዩ ከድንበርም የዘለለ አጠቃላይ እንደምታው አጠቃላይ ሁኔታውን ስናይ አዝማሚያው አደገኛ ነው። ከድንበርም አልፎ አብሮ በሚኖሩ ህዝቦች ለዘመናት ተዋልደው ተፋቅረው ተባብረው የጋራ ማህበራዊ ሴትን አዳብረው ይኖሩ በነበሩ ህዝቦች መካከል ከቅራኔም አልፎ መካካርን ያ ለዘመናት የተገነባውን አንድነት ወደ ማፍረስ የሚወስድ አዝማሚያዎች እየታዩ ያሉ ስለሆነ አዝማሚያው እጅግ በጣም አደገኛ ነው። ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ በሀገርም ላይ ሊያደርስ የሚችለው ጉዳት ቀላል አይሆንም። በዜጎቻችን ላይ የደረሰው የህይወት ጉዳት ብቻ ሳይሆን ታይቶ በማይታወቅ መልኩ በርካታ ከ50 ሺህ በላይ የሚሆኑ ዜጎችም ከኑሯቸው ተፈናቅለዋል። ከቀያቸው ተፈናቅለው ሜዳ ላይ ወድቀው ነው ያሉት። ይሄ እጅግ በጣም ከባድ ነው። ምንም ያህል የዕለት ጉርስ የዕለት አስፈላጊ ነገሮች ቢቀርቡለት ከህፃን እስከ አዛውንት ከኑሮው ከቀየው ተፈናቅሎ ሜዳ ላይ ሲወድቅ ሊደርስ የሚችለው የሞራል ውድቀት ናኪሳራ እጅግ በጣም ከባድ ስለሆነ ይሄ ጉዳይ በአጠቃላይ ስናየው አዝማሚያው እጅግ በጣም ከባድ ስለሆነ ይሄን ጉዳይ ሁላችንም ተባብረን ተጋግዘን ምንችለውን ያህል ሁሉ ህዝባችንን ይዘን ሰርተን ማስቆምና ሰላምና ማረጋጋቱን ማምጣት ብሎም ህዝባችን ወደ ቀዬው ተመልሶ የተፈናቀለው ህዝባችን ለዘመናት ያፈራቸው አሴቶች አሉት፣ ንብረቶች አሉት፣ ንብረቱ ሳይነካበት ወደ ቀዬው ተመልሶ ህይወቱንም የሚመራበት በዚህ ውስጥ ደግሞ የሰውን ህይወት በማጥፋትም ወንጀል የሰሩ ግለሰቦችም ለህግ ቀርበው የሚጠየቁበት እንዲሁም ማናቸው በዚህ ውስጥ በቀጥታም ይሁን በተዘዋዋሪ እጃቸው በዚህ ግጭት ውስጥ ያስገቡ አካላትም እጃቸውን እንዲያስወጡና ከማንም ከምንም በላይ ደግሞ ይሄንን ተግባርና ድርጊት ህዝቡ እንዲያወግዝ በማድረግ የሚመለከተን የሁለቱ ክልል መንግስታት እንዲሁም የፌደራል መንግስት ከማንም በላይ ደግሞ ህዝባችን በዚህ ጉዳይ ላይ ለሰላሙ ከማንም በላይ መስራት ያለበት ህዝቡ ስለሆነ ይሄንን ተረባርበን ማስቆምና ማረጋጋት የተፈናቀለው ወደ ቀዬው ተመልሶ ህይወቱን እንዲመራ ማድረግ ጊዜ የሚሰጠው ጉዳይ ስላልሆነ ይሄንን ማድረግ አለብን።
በዚህ ሁኔታ ውስጥ ተጠያቂው ማን እንደሆነ ሁለቱም መሪዎች ሌላ ሶስተኛ ወገን ሊኖር እንደሚችል ስሜት ከመፍጠር ሐሳብ በስተቀር በመንግስቶቻቸው ደረጃ ይሰነዘሩ የነበሩ የመወነጃጀል ንትርኮችን ምንጭ አልነኩም፣ አልደፈኑም። ሁለቱም በግልጽ ኃላፊነትን አልወሰዱም። ሁለቱም በግልጽ አንደኛው ሌላኛውን አልወነጀሉም። የሶማሌ ክልል መንግስት ቃል አቀባይ ግን ቀደም ሲል አድርገውታል።
በኦሮሚያ ከፍተኛ አመራር የሚመራ ድርጅት ነበር ሲካሄድ የነበረው።
ምንድን ነበር እሱ?
ከዚህ አንጻር ድርጅቶችን ነው ነግረህ።
እኒህን ሰው ማን እንደሆኑ ሊጠቅሱልኝ ይችላሉ? ማን እንደሆነ የሚመሩት?
ዋናው የሚመራው የክልሉ ፖሊስ ኃይልን በመጠቀም የክልሉ ፕሬዚደንት አቶ ለማ መገርሳ፣ አቶ አዲሱ ረጋሳ የመንግስት ኮሚኒኬሽን የክልሉ ጸጥታ ኃይል፣ በተለይ ደግሞ በመስከረም ሁለት በአሁኑ በክልሉ ብላክ ዴይ ወይም የሀዘን ቀን ተብሎ ጂኖሳይድ የተካሄደበትን ቀን ሲመራ የነበረው የሀረርጌ ዞን ኃላፊ አቶ መላኩ፣ እነዚህ በአጠቃላይ በተለያየ ሁኔታ እነዚህን ችግሮች እና የህዝብ ጭፍጨፋ ሲመሩ የነበሩት አካላቶች ናቸው።
አቶ ኢድሪስ፣ የእርስዎ መንግስት አቋም ነው የግል አቋሙ ነው? ይሄን
የምነግርህ የክልሉ መንግስት አቋም ነው።
የኦሮሚያ አቻቸው ይህንን አስተባብለው ያንን ያህል አይጠንክሩ እንጂ የግድያና የኃይል አድራጎቶች የሚፈጸሙት ከጅጅጋ ባለሥልጣናትና ታጣቂዎቻቸው እንደሆነ በግልጽ ተናግረዋል።
አሁን እየተደረገ ያለው የሶማሌ ክልል ልዩ ፖሊስ የኦሮሞ ንጹሐን አርሶ አደሮችና አርብቶ አደሮች ላይ፣ ደሃ ሰዎች ላይ የሚያደርሰውን ጥቃት ለመሸፈን ግጭቱን የህዝብ ለህዝብ ለማድረግ እየሞከሩበት ያለበት ሁኔታ ነው ያለው። የፌስቡክ ገጻቸው ላይም ገብታችሁ ልታዩ ትችላላችሁ። አጠቃላይ ግጭት ቀስቃሽ፣ የኢትዮጵያን አንድነት የሚያናጋ፣ ህገ መንግስታዊ ስርዓቱን ሊልዝ የሚችል ተገቢ ያልሆነ ኃላፊነት ያልተሞላበት አይደለም ከመንግስት አመራር ከአንድ ተራ የመንደር ጎረምሳ የማይጠበቅ አይነት መግለጫ እየሰጡ ስለሆነ ይሄ ሊታረም ይገባል። ህዝባችንም ይህን ሁኔታ ሊገነዘብ ይገባል። የኦሮሞ ህዝብ ብቻ ሳይሆን ወንድማችን የሆነው የኢትዮጵያ ሶማሌ ህዝብም ይሄንን እኩይ የሆነ አካሄድ በደንብ መገንዘብ መቻል አለበት። ሀገራችን ሰላም ልትሆን ይገባል። እስካሁን ለደረሰው ጥፋት አጥፊ አካላት ለህግ ቀርበው እጃቸውን ዋጋ የጥፋታቸውን ዋጋ በጥፋታቸው ልክ ማግኘት መቻል አለባቸው። ከአሁን በኋላ ደግሞ እስካሁን የተከሰቱ ጥፋቶች እንዳይደገሙ እንደ መንግስት ተባብረን ነው እንጂ መስራት ያለብን። እኔ የተከበሩ የክልላቸውን ፕሬዚዳንት አቶ አብዲን ጠርቼ በዘር ማጥፋት ልወቅሳቸው አልችልም። የተከበሩ አቶ እስማኤል ጓደኛዬንም ጠርቼ ዘር ማጥፋት ነው ልላቸው አልችልም። የዞን አስተዳዳሪያቸውንም ጠርቼ ልል አልችልም ማለት ነው። ይሄ በወንጀልም የሚያስጠይቅ በጣም ኢሪስፖንስብል የሆነ አገላለጽ ነውና አቅጣጫዋም ምንድናት? አሁን እየተካሄደ ያለው በሰላማዊ መንገድ ህብረተሰባችን ችግሩን እንዳይፈታ ለማድረግ የልዩ ፖሊሱ እኩይ ተግባርና ወንጀል ሲጋለጥ ሲመዘዝ እነሱ ጋር እንደሚደርስ ስለሚያውቁ ህዝብን ለህዝብ ለማጋጨት ኢንስቲጌት እያደረጉ ያሉት አደገኛ አካሄድ ነው።
ዛሬ የሁለቱም ክልሎች መሪዎች እነዚህን የመወነጃጀል ቃላት አላስተባበሉምም፣ አላጠናከሩምም። በመካከላቸው ከፊታቸውም ከአነጋገራቸውም የወዳጅነትም የመጠላላትም ስሜት አልታየም፣ አልተነበበም። ከሁለት ወራት በላይ የዘለቁት የወሰን አካባቢዎች ጥቃቶችና ግጭቶች ከደቡብ ሞያሌ አካባቢ እስከ ምስራቅ ጭናቅሰን ባሉ የሁለቱም ክልሎች ወረዳዎች ወሰኖች ላይ የተቀጣጠሉና የተጋጋሙ ሆነው ቆይተዋል። የተደራጁና የታጠቁ ጥቃት ፈጻሚዎች የምስኪንና ንጹሐን ዜጎችን ሕይወት ሲቀጥፉና ኑሯቸውን ሲያተራምሱ፣ በከፍተኛ ደረጃ ያሉ መሪዎች አንድም ዝምታን አለያም መለሳለስን መርጠው ቆይተዋል። ዛሬ ግን ዜና ሰምተናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ሞቱት ሐዘናቸውን ገልጸዋል። ከሁለቱም የሀገር አዛውንት ጋር መክረዋል። ሁሉም መሪዎች ሲሉ እንደ ሰማነውም ጥፋተኞች ይጠየቃሉ። መቼ፣ እንዴት መልሱን እስክናገኝ ጥያቄ እንደሆነ ይቆያል። ባላንጣ መስለው የቆዩት ክልሎች ፕሬዚደንቶች ግን የሰላምና መረጋጋት ጥሪ ከማስተላለፍ አልፈው ሁከቱ እንደሚቆም ማረጋገጫ አልሰጡም። በ1997 ዓ ም ተካሂዶ ተጠናቀቀ የተባለ ውሳኔ ሕዝብ 12 ዓመታትን ቆጥሮ ቂምና ቁርሾ ይዞ አመረቀዘ። መፍትሔው በጊዜ ባለመሰጠቱ አንድ ፍንጭ ነው።
ህዝቡ ሰላም ፈላጊ ነው። በተለይ የኦሮሞ ህዝብ ድንበር ላይ ያለው ህዝብ፣ በኢትዮ ሶማሌ በኩል ያለውም ህዝብ ሰላም ፈላጊና አብሮ የኖረ በአንድነት በአንድ አስተሳሰብ ያለ የተዋለደ ነገም ወደፊትም አብሮ የሚኖር ህዝብ ነው። ስለዚህ ይሄ ህዝብ ሰላም ነው የሚፈልገውና ይሄ ህዝብ ተጠያቂ ነው የሚያሰኝ ነገር የለም። እኔ ግን መታየት አለበት ብዬ የማስበው ሪፈረንደሙ ከተካሄደ በኋላ የማካለል ስራዎች በአስቸኳይ ማለቅ ነበረባቸው። የማካለል ስራ ያለቀባቸው ቦታዎችም ላይ የሚመለከተው ገለልተኛ አካል በመሀል ገብቶ፣ ሪፈረንደሙ ሲካሄድ እውቅና የሰጠው አካል በመሀል ገብቶ አንተ ትክክል አይደለህም እዚህ ላይ መቆም አለብህ፣ አንተም ትክክል አይደለም ብሎ ትክክል ያለሆነው ላይ ህጋዊ እርምጃ መውሰድ አለበት ማለት ነው።
ለምን እስካሁን አላደረገም
ባለመሆኑ ነው ይህ ችግር እየሰፋ የመጣው ማለት ነው። እንደ ኦሮሚያ ክልላዊ መንግስት ሪፈረንደም ከተካሄደባቸው ቀበሌዎች አንዲት ስንዝር የኦሮሞ ህዝብ ወደዛ ሄዶ ግጭት የፈጠረባቸው አንድን ቦታ የለም ማለት ይቻላል። ዞሮ ዞሮ ይሄንን በዚህ አግባብ ማየትና መፍታቱ ለቀጣይም መፍትሄ መስሎ ነው የሚሰማኝ።
ይህ ጉዳይ መፍትሄ እስካላገኘ ዘላቂ መረጋጋት በአካባቢው አይኖርም ይመስላል የምስራቅ ሐረርጌ ዞን ዋና አስተዳዳሪ የአቶ መላኩ ፋንታ መልእክት። እሰጥ አገባው ግን ሳምንቱን በከፍተኛ ደረጃ ቀጥሎ ሰነበተ። ለመሆኑ ልዩ ፖሊስ ምንድን ነው? ምን ነው ልዩ ፖሊስ ለሶማሌ ክልል ብቻ ልዩ ፖሊስ ሆነ? በማንስ ነው የተደራጀውና የሚታዘዘው? ይህ ልዩ ፖሊስ የሚንቀሳቀስባቸው ወሰኖቹ ከየት እስከ የት ይሆኑ? ምንም እንኳ የሶማሌ ክልሉ ቃል አቀባይ አቶ ኢድሪስ በጥቃቱና በቀውሱ ውስጥ የልዩ ፖሊሱ እጅ የትም የለም፣ የሶማሌ ክልል ኃይሎች የትም ቦታ ጥቃት አልፈጸሙም እያሉ ቢከላከሉም ይህ ኃይል ከሶማሊያ ጭናቅሰንን ጨምሮ ከኦሮሚያ አጎራባች ወረዳዎችና ከተሞች እንዲሁም በዚያው በሶማሌ ክልል ውስጥ ይታያሉ በሚባሉ የመብቶችና የሰብዕና ረገጣዎች ክሶች ይሰሙበታል። አወዳይ ላይስ እንዲያ አይነት መሪዎቹ እንዳሉት በግልጽም እንደሚታወቀው ኢትዮጵያዊ ያልሆነ ጭካኔና ሰላማዊ ሰዎች ላይ በኃይል መዝመት ከምን መጣ? ተጠርጣሪዎች ተይዘዋል፣ የሕግ ሂደት ይቀጥላል ተብለናል። የክልሉን መንግሥትና የፌዴራሉን ባለሥልጣናት ምላሾች፣ የባለሙያዎችን ትንታኔዎች ይዘን እንመለሳለን። ይህ የኦሮሚያና የሶማሌ ክልሎች ቁርቁስ ግን እዚያው ሀገሪቱ ውስጥ ከበላው የሰው ሕይወትና በአስሮች ሺዎች የሚቆጠሩ ዜጎችን ከማፈናቀልና ከማንገላታት አልፎ ሶማሊያ ውስጥ ላሉ ኢትዮጵያውያን ደህንነት ጦስና ዳፋ የሆነ ከሀገር ውስጥ ችግርነት ወደ ድንበር ዘለል ስጋትነት እየተሸጋገረ ነው። ትናንት ምሽት ላይ ሶማሌላንድ ሐርጌሳ ውስጥ መውጫ መግቢያ ካጡ ኢትዮጵያውያን ሁለቱን አነጋግሬ ነበር። ጎሳ ጣሰው ረጋሳ ይባላሉ አንደኛው።
እኛ ማለት በዚህ ውስጥ የምንገኘው ስደተኞች ማለት ነው። ቢያንስ በግምት ከ20 ሺህ ስደተኛ ማያንስ ስደተኛ ነው ያለ ነው
ሐርጌሳ ውስጥ።
አዎ 6 ቀናችን ነው። አብዛኛው ደግሞ ውጭ ላይ ወጣው፣ የተደበደበ ሰው አለ። ወደ አባርሰው አካባቢ ኮንትሮል አካባቢ 2 ልጆች እንደተገደሉ ሰምተናል። እኛም ወደ ውጭ መውጣት አንችልም። ካለንበት ቦታ ራሱ አሁን ወጥተን አንድ ቦታ ላይ ነው ያለ ነው።
ለምንድን ነው ወደ ውጭ መውጣት የማትችሉት?
ኢትዮጵያ ውስጥ ማለት ወደዚህ ሐረርጌ አካባቢ ኢንፎርሜሽን እንደሰማ ነው እዛ ያሉት ሶማሌዎች ተገለዋል፣ ወንድሞቻችን ጨርሳችሁ እኛ ውስጥ እንዴት ትቀመጣላችሁ ብለው እኛን እዚህ በጣም እያሳደዱን ነው። መውጣት አንችልም፣ መስራት አንችልም፣ በትልቅ ችግር ላይ ነው ያለ ነው ማለት ነው።
ተገደሉ የሚሉት ሶማሊያውያን ሶማሌዎችን ነው ወይስ ኢትዮጵያውያን ሶማሌዎችን ነው?
እነዚህ ማለት እዛ ሄደው ለንግድ ለጫት ሰራተኞች እዛ የሚሰሩት አጎታችን አክስታችን እዛ እጅ ተቆርጧል የሚባል ነገር ነው። ይህ ምን ያህል ሁኔታ እንደሆነ አላወቅንም። ያ ኢንፎርሜሽን እዚህ እኛ ውስጥ ተበተነ። እኛም ደግሞ የእኛን ቤተሰብ ጨርሳችሁ እኛ ውስጥ መቀመጣችሁን ብለው ነው። በኦሮሞ ልጆች ላይ ነው በጣም ያነጣጠረው። የኦሮሞ ልጆች ናቸው ልጆቻችን እዛ የጨረሱት፣ እኛ እናንተ ደግሞ በስደተኛ እዚህ ውስጥ ሆናችሁ መኖር አትችሉም እያሉ በዛ እያሳደዱን እየተደበደቡ ባለንበት ቤት ራሱ ትናንት ማታ እኔ እንጃ በጣም በትልቅ ጭንቅ ላይ ነው ያደርነው ማለት ነው።
እናንተ ኦሮሞ ትሆኑ ሌላ ትሆኑ በምንድን ነው የሚያውቁት?
በቋንቋችንን ያውቃሉ።
ይጠይቃሉ ኦሮሞ ነህ ወይ ምን ነህ ወይ እያሉ ይጠይቃሉ ወይስ እንዴት ሊያውቁ ይችላሉ ቋንቋችሁ?
ልጆቻችን ኦሮምኛ ቋንቋ ተናጋሪ ናቸው እና ሰፈር ያሉት ተከራይተን የምንኖረች ሰዎች ያስነሱብናል ማለት ነው። የከተማውን ዱርዬዎች እንዳለ ያነሳሉ፣ ኦሮሞ የዚህ እየኖረ ነው እያሉ። ከዛ ከማያውቁብን ሌላ ቦታም ስንሄድ የባሰ ሆነ፣ ሸሽታችን የመጣችሁት ቤተሰባችን ጨርሳችሁ አትኖሩም ብለው ነው። አሁን ማለት አንድ ቦታውን ያለ ነው 11 ህጻናቶች ነው አሁን እዛ ውጭ ያሉት። ቢያንስ 4 አባወራዎች ናቸው አንድ ቤት አሁን ተደብቀን ያለ ነው።
ቤታችሁ ውስጥ እየገቡ ያናግሯችኋል? ቤታችሁ ውስጥ ገብተው ያጠቋችኋል ወይስ መንገድ ላይ ነው እንደዚህ አይነት ጥቃት የሚያደ የሚያደርሱት?
እስከ ቤት መከውለቱ ወደ ውጪማ ወጣ መስራት አንችልም። የተለያዩ ደግሞ ለልጆቻችን ከሾፕ ላይ አንዳንድ ነገር ገዝተን መጠቀም አንችልም። የተለያዩ ቬጂቴብል ያሉበት አካባቢ መሄድ አንችልም። አሁን ለስድስት ቀን ማለት ነው እዚሁ ቤት ተቀምጠና ምንም ነገር ሳንበላ ሳንጠጣ እየተቀምን ያለ ነው።
የሶማሊላንድ የጸጥታ ኃላፊ ጥበቃ እንዲደረግላቸው አዝዣለሁኝ ብለው ነበረ።
አርጌሳ በጣም ሰፊ ከተማ ናት። በሰፊነቱ የተነሳው አንዳንድ ቦታ ጥበቃ አለ ይባላል። በእኛ በኩል ግን ምንም ያለው ነገር የለም። እነዚህም አሁን አብረን ያለነው ስደተኛ ናቸው። እንደውም ለዩኒሴፍ ራሱ ደውለ ምንም መፍትሄ አልሰጡንም። ዝም ብለው ያሉን የመጣልን ጥበቃ ምንም ነገር የለም።
በእናንተ አካባቢ የሚንቀሳቀሱ የጸጥታ ሰዎች ፖሊሶች የሉም?
አላየንም። ምንም ፖሊሶች ያየነው ነገር የለንም። ወጣ ካልንማ አንተማ ኢትዮጵያዊ ነህ አይደለም? አንተ ኢትዮጵያዊ አይደለች? ስለዚህ በዛ ክል እንደውም ኢትዮጵያ አንድ የሆነ አበሻ ልጅ ራሱ ጸጉር ቤት ያለው ማታ አጠገባችን ከኛ በታች ተደብድቦ በህይወቱም መትረፉም አናውቅም። ሌሎቹም ደግሞ እንደውም ከዚህ ወስደው በውጫሌ ላይ ወስደው ወደ ኢትዮጵያ የሄዱ ልጆች አሉ ሲባል ነበር የሰማነው። እነዚያ ልጆች እንደውም እንደተገደሉ ግማሾቹ ሲሸሹ እንደተመቱ የሚባል ነገር ሰምተናል። ባለ ሶስት ህጻን፣ ባለ አምስት ህጻን፣ ባለ ስድስት አጠቃላይ ፋሚሊ ነው አንድ ቦታ ነው ያሉት። አሁን ምንም ሳይበሉ አሁን ስድስት ቀናቸው ነው። 11 ልጆች ናቸው ህጻናቸው ፋሚሊ።
ምንም ምግብ ውሃ ምናምን የላቸውም።
መውጣት አንችልም ሰለሞን፣ ማለት በጣም ትልቅ ታርጌት ነው። መውጣት አንችልም። እኔ አሁን ከወጣሁ በኋላ ቢያንስ ለየቴ ነው አምልጬ እንደውም የተመለስኩት ማለት ነው። እኔ በራሴ በኩል መውጣት አንችልም።
ማን ነው ግን በትክክል ጥቃት የሚያደርስባችሁ? እገሌ የምትሉት ክፍል አለ?
እናት ትንሽ ትልቅ ሳይል ነዋሪው ነው፣ በመንግስት አካል ሳይሆን ነዋሪው ነው ማለት ነው። እኛን ኢትዮጵያ ውስጥ ያለቁት ሶማሌዎች ወደ 18 ሶማሌዎች ናቸው። የእነሱ ዘሮች ናቸው እዚህ ውስጥ ያሉት ማለት ነው። የእነሱ ዘሮች ነው። ዘሮቻችን ኢትዮጵያ ውስጥ ያሉትን ጨርሳቸዋል። እኛ ደግሞ በዚህ ቦታ እንጨርሳቸዋለን ነው። ወደ ላይ መሄድ አንችልም። ወደ ላይ መሄድ አንችልም። ክንፍ ኖረን ወደ ላይ ደረን ወይም የሆነ ቦታ ብንሄድ፣ ወደ ገጠር ብንሄድ ደግሞ የባሰ ራሱ ገበሬው ምንም ማለት አንችልም። ወደ ኢትዮጵያ እንሂድ ብንሄድ ራሱ ኦጋዲን ማለት ነው። ዛሬ የገደሏቸው ልጆች አሉ ራሱ ወደ ኢትዮጵያ ቦርደር ላይ መሄጃ ቦታ አተናል ማለት ነው። በቃ
ለጸጥታ ክፍል ወይም ደግሞ ለዩኤንኤችሲአር ደውላችኋል?
ዩኤንኤችሲአር ደውል ዛሬ ደውዬ ነበረ። ለዩኤንኤችሲአር ስንደውል እኛም ሎካል ስታፎች ናቸው። ሎካል ስታፍ ስንደውል እኛ ምንም ማድረግ አንችልም ነው። ፕሮቴክሽን ኦፊሰሮች እና ነጭርትን ማለት አካልም እኛ እና የሀገራቸው ዜጎች ናቸው ራሳቸው ሎካል ስታፍ የሚሰሩ ምንም እኛ የምናውቀው ነገር አናቅም ብለው ነው ቴሌፎን የዘጉብን። በተቻለ ለዓለም እንድትቀውልን ነው ማለት አንድ በአንድ በኢትዮጵያዊነታችን እና በአንደኛውም ደግሞ በአንድ ሰው ልጅ መብት እንዳለው ለዓለም እንድትቀውልን ነው የምንፈልገው።
ልጆች በዙሪያዋ ተሸማቀውና ተርበው የሚያስጨንቋትን እናትም አነጋግሬያለሁ። ኦሊያ አብዲን ስሙ።
በጣም ችግር ላይ ነን ያለኑ። ይኸው ስድስተኛ ቀናችን አስቆጠሩን። ህጻን ልጆች ይዘን ምንም መንቀሳቀስ የለም። ምንም የምንበላ የምንጠጣ ነገርም የለም። በዚህ ላይ በድንጋይ ቀንና ማታ ልጆቻቸው እንደዚህ እያሰራሩ ነው ያሉት።
የሚደርስላችሁ ማንም የለም?
ምንም አንድ ሰው የሚደርሰን የለም። ከቤት ራሱ ያለንበት ራሱ ሊያባርሩን በቃ ትንሽ ጥቂት ነገር ላይ ናቸው ያሉት። ምንም መፍትሄም አማራጭም አላገኘንም። መውጣና መግባ የለንም። የምንኖርበት ነገር የለንም። ሰርተን የምናድር ነበረ፣ ተቀማጭ ነገር የለንም። እንደዛው ስቃይ እናቁም ያየነው ነው። ምንም ነገር ውጤታማና የምጠብቀን ሰውን የለንም።
ማን ነው ግን በትክክል ይህንን ጥቃት እያደረሰባችሁ ያለው?
ያው ከመጀመሪያም በቃ የሀገሪቱ መንግስት ነው። ከዛ ደግሞ ጋንግስቶች በቃ በከተማ ያሉት ናቸው እንደዚህም ያደርጉን ያሉት።
የሀገሪቱ መንግስት ማለት ምን ማለት ሆነው?
እሱ ራሱ በቃ ምንም መፍትሄ አልሰጠንም። በቃ እንደፈለጋችሁት በቃ ድብድብ ከሆነ በቃ ምንም ተጠያቂ የለውም። የተገደሉትም አሉ። ምንም የሚያደርግልን ነገር የለም። እሱ ራሱ በቃ በሱ እሱ ችግር አለበት ሰው በሀገሪቱ መንግስት ራሱ።
ምን አድርጉ ነው የሚሏችሁ አሁን እናንተን?
መጀመሪያ ጊዜ በቃ ከሀገራችን እንድትወጡልን ብሎ ነበረ። ከዛም ደግሞ ሆኖም ትንሽ ችግር በሰዎቸው ላይ ኢትዮጵያ ላይ ችግር ደርሶባቸው ነበር ባለፈው ሳምንታት።
እሺ።
ከዛ በቃ በዛ የተነሳ ደግሞ እዚህ ሀገር ላይ ያሉትን እኛ ሰዎች እዛ እንደዚህ ጥቃት ደርሶባቸው በሰላም መውጣት የለባቸውም የሚሉ ነገር ላይ ነው የተነሱብን። ከመጀመሪያ ምንም ሰላም የለንም። በቃ በችግር ላይ ነን ያለ ነው። ዩኒክሳሪ ወደ አስር አመት አስራ አምስት አመት ብንጠይቋቸውም ብንጮውም ምንም የሚሰሙ ሰዎች የሉም። እነሱም እንደዚያው ናቸው። የመጨረሻ ቻንስ ላይ ነን ያለኑ። ምንም መፍትሄ እናገኝም። መውጣት መግባት የለም። ምንበላ ምንጠጣ የለንም። ህጻን ልጆች እንደዛ ተሰብስቦ ከኛ ስር እየጮው ነው ያሉት።
ሰፈሩ ምን ይባላል ያላችሁበት?
ያለንበት ሰፈር ምንድነው ይባላል? ጎልጀኖ ከተማ ውስጥ ሆኖ በቃ ጎልጀኖ ትባላለች ሰፈሪቷ።
ጎልጀኖ
ጎልጀኖ? አዎ አዎ።
ቁጥር ምናምን አለው እንደዚህ ተለይቶ የሚታወቅበት? ምናልባት ባለስልጣኖች ቢጠይቁን የምንሰጣቸው የቤታችሁ ቁጥር፣ የመንገድ ስም እንደዚህ ያለ? የት እንዳላችሁ በትክክል የት እንዳላችሁ ለማወቅ ነው።
ምንም ቁጥር የላትም። በቃ እንደዚሁ ዝም ብሎ የምንኖርበት ሰፈር ናት እንጂ ምንም ቁጥር እንትን የላትም፣ ቀበሌ የላትም።
አዎ። የቤት ቁጥርስ እንደዚህ ነገር የለም?
ምንም ነገር የለውም።
በቦታ
እና የመጨረሻ ቻንስ ላይ ነን ያለ ነው። በቃ ምንም የምናደርገው እና የት የምንገባ እና የምንወጣበት ሀብቴን ነው ያለ ነው። ለሆ ጠገቦች ተሰብስቦ ነው ያሉት። ህጻናቶቹ ራሱ በጣም የሚያሳዝኑ ሁኔታ ላይ ናቸው ያሉት።
መልሼ መደውላለሁኝ።
እሺ፣ ሸባቱ አመሰግናለሁ።
እሺ። ማይ የሶማሌላንድ የጸጥታ ሚኒስትር ደኤታ መሐመድ ሙሳ ዴሬ ለኢትዮጵያውያኑ ጥበቃ እንዲደረግ ሰራዊቱን እንደሚያዙ ተናግረው የነበረ ቢሆንም ጥቃትን ከኢትዮጵያውያኑ ያራቀ ኃይል የለም፣ የመንግስታቱ ድርጅት የስደተኞች ጉዳዮች ባለቤቱ ዩኤንኤችሲአርም የለም፣ የኢትዮጵያ ኤምባሲ ድምፅና እጆችም እኛ እስከፈለግናቸውና ለዚህ ፕሮግራም ቀረጻ ስቱዲዮ እስከገባንበት ጊዜ የሉም። በሀገር ውስጥም በውጭም በጥቃቶች እየተንገላቱ ያሉ ዜጎችን ድምፆች መፍትሄ እስኪያገኙ፣ ደህንነታቸው እስኪረጋገጥ ማሰማታችንን እንቀጥላለን።
የዲሞክራሲያዊ ተቋማት ግንባታ በኢትዮጵያ የውይይት መድረክ
የፊታችን ቅዳሜና እሁድ መስከረም 13 እና 14 2010 ዓ.ም ቪዥን ኢትዮጵያ ያዘጋጀው የውይይት መድረክ ይካሄዳል። ይህ በቪዥን ኢትዮጵያ የተዘጋጀ መድረክ የዘንድሮ ርዕስ በኢትዮጵያ የዲሞክራሲያዊ ተቋማት ግንባታ የሚል ነው። ቪዥን ኢትዮጵያ የዛሬ 2 ዓመት ተኩል አካባቢ በተወሰኑ ምሁራንና ባለሙያዎች ዩናይትድ ስቴትስ ውስጥ የተቋቋመና የሚሰራው ለትርፍ ያልሆነ ሆኖ ዋሽንግተን ዲሲ ላይ የተመዘገበ ስብስብ ነው። ጽህፈት ቤት ግን የለውም።
ጽህፈት ቤት የሆነ ፊት ለፊት የተቀመጠ የለም። አብዛኞቻችን በዩኒቨርሲቲ ውስጥ የምንሰራ መምህራን ነን። ባለን ሰዓት በተሻለ ጊዜ ተመካክረን እንደዚህ አይነት ፕሮግራሞችን እንዳልከው ከባድ ስራ ነው፣ ያንን ለመስራት እየሞከርን ነው ያለ ነው እንጂ ጽህፈት ቤት ሙሉ የለም። በአሜሪካ ውስጥ በተለያየ ቦታ ነው የምንሰራው ሁላችንም።
የቪዥን ኢትዮጵያ ዓላማ አንድ ብቻ ነው ብለውኛል የመድረኩ አዘጋጅ ኮሚቴ ሊቀመንበር ፕሮፌሰር ሚንጋ ነጋሽ። ፕሮፌሰር ሚንጋ በዴንቨር ኮሎራዶ ሜትሮፖሊታን ስቴት ዩኒቨርሲቲ እና በጆሃንስበርግ ደቡብ አፍሪካ ዩኒቨርሲቲ ኦፍ ዊትዋተር ስትራንድ የአካውንቲንግ መምህር ናቸው። ጤና ይስጥልኝ ፕሮፌሰር ሚንጋ።
ጤና ይስጥልኝ አቶ ሰለሞን፣ እንደምን አለ?
እግዚአብሔር ይመስገን በጣም ደህና ነን። ፕሮፌሰር ሚንጋ፣ ለመሆኑ ቪዥን ኢትዮጵያ ምንድን ነው? እስቲ ትንሽ አጫውቱኝ ስለሱ።
ሰዎች በጥናት ላይ የተደገፈ ሀሳባቸውን ለኢትዮጵያ ያላቸውን ራዕይ ወይም ሀሳብ የሚያቀርቡበትን መድረክ መክፈት ነው። ቪዥን ኢትዮጵያ የራሱ የሆነ ዓላማ ወይም ፕሮግራም ብሎ የሚለው ሳይሆን ለሌሎች መድረክ ማዘጋጀት ነው
እንጂ ቪዥን ኢትዮጵያ እንደ ፕሮግራም ይዞ የሚንቀሳቀስበት ስራ የለውም ማለት ነው?
የለውም። ቪዥን ኢትዮጵያ ከማንም ፓርቲ ጋር ያልወገነ፣ ከሚዲያ ጋር የሚተባበር የሚቀርቡትን ሀሳቦች በስብሰባ አዳራሽ ውስጥ ብቻ ተወስነው እንዳይቀሩ ለኢትዮጵያ ሕዝብ በጥራት በተሻለ መንገድ የሚቀርቡበትን ሁኔታ ማዘጋጀት ነው። ይህንንም ያደረግንበት ምክንያት ብዙ ግልጽ ያልሆነ ለሕዝብ መቅረብ የሌለባቸው ነገሮች በዚህ በኢንተርኔት በሶሻል ሚዲያ ሁሉ ስለሚቀርቡ የትኛው የተሻለ ሀሳብ ነው የሚለውን በተቻለ መጠን የተገመገመ ጽሑፍ እንዲቀርብ መድረኩን መክፈት ነው የኛ ዓላማ።
ቪዥን ኢትዮጵያ ከዚህ በፊትም 3 ስብሰባዎችን አድርጓል። ጥቅምት 25 2008 ዓ.ም የተደረገው የመጀመሪያው ስብሰባ የኢትዮጵያና የኤርትራን ግንኙነት የሚመለከት ነበር። ሁለተኛው ስብሰባ በዚያው በ2008 ዓ.ም መጋቢት 13 እና 14 ግጭትን በማስወገድና በግጭት አወጣጥ ዘዴዎች ላይ ያተኮረ ነበር። ሦስተኛው ስብሰባ መስከረም 16 እና 17 2009 ዓመተ ምህረት የዛሬ ዓመት ማለት ነው፣ በሽግግር ላይ ያተኮረና ከ20 በላይ ተናጋሪዎች የቀረቡበት እንደነበረ ፕሮፌሰር ሚንጋ ነግረውኛል። የዛሬ ሳምንት የሚካሄደው ስብሰባ የተጠራው ዋሽንግተን ዲሲ ላይ ነው።
ቦታው ዩኤስ ኔቪ ሜሞሪያል ናቫል ሄሪቴጅ ሴንተር ነው። 701 ፔንሳልቬኒያ አቬኒው ኖርዝ ዌስት ሱት 123 ዋሽንግተን ዲሲ 20004 ላይ ነው ያለው።
የዚህ መድረክ ተግባር በተጨማሪም ከግጭትና ከቀውስ የሚወጡ ሌሎች አገሮች እንዴት እንደወጡ ተሞክሯቸውን ማየትና መገምገም፣ ለኢትዮጵያ የትኛው መንገድ ይሻላል የሚል ውይይትም ማካሄድ ነው። ውይይቶቹ የሚያተኩሩትም የሚመክሩትም ኢትዮጵያንና የኢትዮጵያን ዕጣ ፈንታ ነውና ሁሉንም የሀገሪቱን የሕይወት ዘርፎችና ገዢውን ፓርቲ ኢህአደግን ጨምሮ ሁሉንም ወገኖች ለማሳተፍ ለማካተት የተደረገ ወይም እየተደረገ ያለ ጥረት ይኖር ይሆን? ይህንን ጥያቄ ለፕሮፌሰር ሚንጋ ነጋሽ አነሳሁላቸው።
የምናደርገው በቀጥታ እኛ ብቻ በመጋበዝ ብቻ ሳይሆን የጥሪ ወረቀቶችን እናረጋለን። እነዚህ ኮል ፎር ፔፐር ይባላሉ። በአካዳሚ ዓለም ላይ የዛ አሰራር ነው። ጽሁፎች፣ ጥሪዎች ይደረጋሉ እና በዛ መሰረት መልስ ለሚሰጡ ሰዎች ነው ወደ ስብሰባው እንዲመጡና ጽሁፉን እንዲያቀርቡ የምናደርገው እና ይህንን አራተኛውን ስብሰባ በሚመለከት 3 ጊዜ የወረቀት ጥሪዎች ተደርገዋል። አንደኛው በማርች መጋቢት ላይ፣ ሁለተኛ በሰኔ፣ ሶስተኛ ደግሞ በሐምሌ ላይ ተደርገው በዛ ላይ 27 ሰዎች ጽሁፋቸውን ለማቅረብ አብስትራክት የጽሁፋቸውን ጭምቅና ጭብጥና ጽሁፋቸውን ልከዋል። በጣም እናመሰግናለን። በዚህ አጋጣሚ የመጡትም ከዓለም ዙሪያ ነው። ከእነዚህ ውስጥ 19 ጽሁፎቹን ተቀብለናቸዋል። ሁሉንም ለመቀበል ባለመቻላችን ይቅርታ እንጠይቃለን። ከ19ኙ 17ቱ ጸሐፊዎች በአካል ተገኝተው ጽሁፋቸውን እንደሚያቀርቡ ቃል ገብተዋል። ከነዚህ 17ቱን በ6 ፓናል ይቀርባሉ። ከነዚህ ውስጥ 2 ልዩ ፕሮግራሞች እና የፓናል ዲስከሽኖች፣ ከፓናል ዲስከሽኖቹ በመካከል 2 ፕሮግራሞች ይኖራሉ። አንደኛው ያው በዚህ በዩናይትድ ስቴትስ ኮንግረስ ላይ ያለው ረቂቅ ሕግ ኢትዮጵያን የተመለከተው HR 128ን ይመለከታል።
ትንሽ ዘርዘር ያርጉልኝ HR 128 ምን እንደሆነ ይዘቱ።
HR 128 የሚባለው የአሜሪካ ፓርላማ ውስጥ ረቂቅ ሕግ አለ። ያ ረቂቅ ሕግ ኢትዮጵያ ውስጥ ሰብአዊ መብትን የተመለከተና አሳታፊ የሆነ አስተዳደር ወደፊት ስለመመስረት በኢትዮጵያ የሚደነግግ ወይም የአሜሪካን መንግስት አቋም ወደፊት ለማስተካከል ተብሎ የታሰበ ነው። ጉዳዩን በዛ ጉዳይ ላይ የሚሰሩ ሰዎች ቀርበው ስለ ረቂቅ ህጉ ምንነት የሚያስረዱበት አንድ መድረክ ይኖራል። ሌላው የፖለቲካ ድርጅቶች እንደምታውቀው በኢትዮጵያ ውስጥ በጣም ብዙ ናቸው። በኢትዮጵያ የምርጫ ቦርድ እንኳን የተመዘገቡት በጣም ብዙ ናቸው። ሁሉንም ማሳተፍ አይቻልም፣ ፕራክቲካልም አይሆንም። ሆኖም ግን ለናሙና ያህል 1-4 የፖለቲካ ድርጅቶች ወኪሎቻቸው ቀርበው ያላቸውን አስተሳሰብ የሚገልጹበት እንደዚሁ መድረክ ተዘጋጅቷል።
እነማን ናቸው እነዚህ 4 የፖለቲካ ድርጅቶች?
ከኦሮሞ ዴሞክራሲያዊ ግንባር፣ ከአርበኞች ግንቦት 7፣ ከአማራ ዴሞክራሲያዊ ኃይል እና ከደቡብ ምዕራብ ኢትዮጵያ ኃይል። በሙሉ ስማቸውን በደንብ በአማርኛ ተርጉሜ ይሆን እንደሆነ እግዚአብሔር ወቅ እንግዲህ ስህተት ካለ ይቀርታል።
ፕሮፌሰር ሚንጋ፣ እነዚህ የፖለቲካ ድርጅቶች ሲጋበዙ የተጋበዙባቸው መለኪያዎች አሉ? እንደገና አሁንም ወደዛ ወደ ገዢው ፓርቲ ሀሳብ ልምጣና መቼም የስርዓት ለውጥ፣ የስርዓት ማሻሻያ የመሳሰሉ ነገሮች ሲባሉ ስለ መልካም አስተዳደርም ነውና የሚወራው፣ የጋበዛችሁበት ሁኔታ የለም?
በቀጥታ በብዙዎቹም በቀጥታ ሳይሆን ብዙዎቹ ፍላጎት አሳይተው ነው እና የኢትዮጵያ መንግስትም ሆነ ገዢውም ፓርቲም ሆነ የኢትዮጵያ ኤምባሲ በዚህ ስብሰባ ላይ ለመሳተፍ ከፈለገም አይሳተፍበት ምንም ምክንያት የለም። በሩ ለኢትዮጵያ ሁሉ ክፍት ነው።
ስለ ዲሞክራሲያዊ ስርዓት ግንባታ ስንነጋገር፣ ስለ ተቋማቱን ግንባታ ስንነጋገር፣ በተለይ እንደ ኢትዮጵያ ባሉ ሀገሮች ውስጥ ሴት ማለት የህብረተሰቡ ግማሽ ማለት ነች። እንደውም ከዛ በላይ ነው። አሁን በትክክለኛው ቁጥር በህዝብ ቁጥር ከሄድን በአጠቃላዩ እንቅስቃሴ ውስጥ ደግሞ ያላቸው ሚና በጣም ከፍተኛ ነው። እንደውም በሴቶች ትከሻ ላይ ነው በማደግ ላይ ያሉ ሀገሮች በአጠቃላይ። እናንተ መካከል ግን ስመለከት እስካሁን ድረስ አንዲት ሴት ብቻ ነው የጠቀሱልኝና በዚህ በኩልስ ትኩረት አላደረጋችሁም?
ከዚህ በፊት በነበሩት ስብሰባዎች ላይ እንዲያውም የሴቶች ፎረም ሙሉ ነበረ። ግን አሁን በጽሁፍ ደረጃ ላይ ቁጥሩ ያንሳል እና በዚህ ስብሰባ ላይ ምንድን ነው ያደረግነው እኛ ሴቶች ጠይቀው ወይም ደግሞ ለጽሁፉ ያቀረቡትን ሰዎች ነው ያየነው እንጂ ማነው አቀራቢው የሚለውን ላይ አይደለም የሄድነው።
ለማንም ክፍት ነው፣
ለማንም ለኢትዮጵያ ሕዝብ በሙሉ ክፍት ነው። በዋሽንግተን አካባቢ፣ ዲሲ አካባቢ ያላችሁ በሙሉ ኢትዮጵያውያን ይህንን ነገር አምልጣችሁ። በተጨማሪ ደግሞ እነዚህ ነገሮች ተቀርተውም በፌስቡክም በምንም ይተላለፋል። ቮይስ ኦፍ አሜሪካም ሌሎችም የሚዲያ ሰዎች ደግሞ ቀርባችሁ ያንን ጉዳይ ለሕዝብ እንድታደርሱ በጣም ደስ ይለናል፣ እንጠይቃለንም።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድናችሁ ያለነው ሰሎሞን አባትና
አበባየው ገበያውንን። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ።
የተስፋዬ ወርቅነህን የብር ወለባ ነበር አበባየሁ የጋበዘችን፣ እናመሰግናለን።
ሶል፣ እስኪ ስለ ሰዓዳ ማንነት ጥቂት እንጫወት።
መልካም አቢ፣ ቆንጆ ፕሮግራም እንዳሰናዳሽ አውቃለሁ።
እሹሃማ ወርቅ፣ ደራሲ ሰዓዳ መሐመድ። ደራሲ ጋዜጠኛና ገጣሚ ሰዓዳ መሐመድ በሥነ ጽሑፍ ሥራዎቿ በኢትዮጵያ ሬዲዮ ከመጽሐፍት ዓለም ፕሮግራም ለንባብ የበቃው መጽሐፏ ነው።
ከመጽሐፍ ዓለም እሾሃማ ወርቅ፣ ደራሲ ሰዓዳ መሐመድ። ኢብራሂም እድሪስ አሊና ባዩሽ አለማየሁ። እሾሃማ ወርቅ።
ጤና ይስጥልን እንደምትሰነበታችሁ ዝግጅታችን ተከታታዮች። ሀያት አይዳ ዘንድ ከመጣች ሁለት ሳምንት አልፏታል። አይዳ ስድስት ቀናት ሙሉ ከቤቷ ተሰውራ ገና ዛሬ ነው ወደ ቤቷ የመጣችው። አይዳ ሳሎን ሶፋ ላይ ጋደም ብላ ሀያት ቡና እያፈላችላት ወሬ ተጀምሯል። አይዳ ሀያት ክሬምም ነጠቀችኝ ብላ በሆዷ ጭን ቋጥራለች። በዚህም ሁለቱን አጣልታ ለማለያየት እያሴረች ነው። በመሀል እየተጫወቱ ሳለ ከሪም ስራ የማያስገባሽ አውቆ ነው ቤት ተቀምጠሽ እሱን እየጠበቅሽ እንድትኖሪ ለማድረግ። በዚህ ላይ ደግሞ ወንዶች አይታመኑም አለቻት አይዳ አዛኝና ተቆርቋሪ መስላ። ሀያት ጥርጣሪዋ ከፋለ። ልቧም በሀዘን እየተኮማተረ መጣ። አይዳ አላማዋ ሊሳካ በመቃረቡ ተደሰተች። ከሪም በሕይወት ከቆየ የእሷ የሚሆንበት ጊዜ ሊመጣ ይችላል። በሌላ በኩል ፍስሐ የመጨረሻውን ሽግ ሸጦ ወደ ቤቱ የተመለሰው አመሻሽ ላይ ነበር። አሁንም በስጋት እንደተዋጡ ናቸው። በዚህ ሁኔታ መቀጠል እንደማይችሉ ከሪም ተገንዝቧል። ስለሆነም ወደ ሀገሩ ለመመለስ ወሰነ። ፍስሐ ግን ትንሽ ገንዘብ አጠረቃቅሞ ከዓመት በኋላ መመለስ ነው የሚፈልገው። እነ ከሪም በዚህ ሁኔታ ሲጨዋወቱ እንዳለ መጅድ ስልክ ደውሎ በተቻለ ፍጥነት ሀገሩን ለቃችሁ ሂዱ በማለት አስጠነቀቃቸው። ለሀፌዝም ፈይሰል ስልክ ደውሎ ሚስጥሩ እንደተጋለጠና ስለ እርሱ ማንነት ፖሊሶችን እንዳወቁ ነገረው። ሀፌዝ በሀሳብ ተዋጠ። ስሚራን ወደ ሀገርሽ ሄደሽ የመኖሪያ ፈቃድ አውጥተሽ ትመለሺ፣ ከዚያም እንጋባለን አላት እየተጨነቀ። ስሚራ ዝም አለች። በዚህ መሀል ስልክ ጮኸ። ሀፌዝ ስልኩ ላይ በድንጋጤ አፈጠጠ። ስልኩ መልሶ እንደገና ሲጮህ እንደምንም ተንጠራርቶ በሚንቀጠቀጥ እጁ ማንሳቱን ገልጸን ነበር የሳምንት ረታችን ያበቃ ነው። የዛሬው ተከታይ ክፍል እነሆ።
አይዳ ከሁለት ቀናት በኋላ ነበር ወደ ቤቷ የተመለሰች። በፈገግታ ሰላምታ ካቀረበችላት በኋላም እንግዶች ስለሚመጡ ቤቱን በማዘጋጀት እንድታግዛት ጠየቀች። ሀያትም እርቅ በመውረዱ ተደስታ አይዳ ያዘዘቻትን ሁሉ ስታከናውን ቆየች። ምሳ ሰዓት ላይ ዑመርና ጓደኛው ሙፊድ አይዳ ቤት መጡ።
ይህ እሾሃማ ወርቅ የተሰኘ መጽሐፍ ሰዓዳ መሐመድ ለስራ ወደ አረብ ሀገር ሄዳ በነበረ ጊዜ በአረብ ሀገሮች ውስጥ በሚኖሩ ኢትዮጵያውያን ሕይወት ላይ የሚያተኩር ነበር። ሰዓዳ በሀገር ውስጥ በተከታታይ ይታተም የነበረ እፍታ መጽሐፍ፣ አጫጭር ልቦለዶቿና ግጥሞቿም ለህትመት በቅተዋል። ፖፕሌሽን ሚዲያ ሴንተር በተከታታይ ባሳተማቸው መድብሎቹም ላይ ስራዎቿ ተካተዋል። በአገር ፍቅር ቲያትርና በፑሽኪን የሥነ ጽሑፍ መድረኮች ላይ የግጥም ሥራዎቿን አቅርባለች። በኢትዮጵያ ራዲዮ የቅዳሜ የመዝናኛ ፕሮግራም ላይ በ1990ዎች ውስጥ የተለያዩ ድራማዎችንና አጫጭር ትረካዎችን ጽፋለች። ሰዓዳ በጋዜጠኝነት ዓለምም በህትመት ሚዲያዎች እፎይታ፣ ዕለታዊ አዲስ፣ አዲስ አድማስ ጋዜጦች ላይ በሪፖርተርነት በከፍተኛና በዋና አዘጋጅነት እንዲሁም በአምደኝነት ሰርታለች። ሰዓዳ ዛሬ በከባድ ህመም ላይ ነች። ለሕክምናዋ ድጋፍ እያሰባሰቡ ካሉ የቀድሞ ባልደረቦቿና ጓደኞቿ አንዱ የሆነውን ሁሴን ከድርን አነጋግሬው ነበር።
አመሰግናለሁ አበባየሁ። ሰዓዳን የማውቃት 1990ዎቹ መጀመሪያ ላይ የኢትዮጵያ ሬዲዮ የቅዳሜ መዝናኛ ላይ አንዳንድ አጫጭር ጽሁፎችን የማቀርብ ነበር። በወቅቱ እነ ዳንኤል ነጋሽ ከዛው ሂሩት የነበሩት ተጓም አዘጋጆቹ እና እዚያ ላይ ስናቀርብ ሰዓዳም ስራዎቿን ይዛ መጥታት እና አንዳንድ ስራዎችን አብረን መስራት ጀመረ። በጣም ታታሪ ጸሐፊ ነች። ግጥሞችን ትጽፋለች፣ አጫጭር ልቦለዶችን ትጽፋለች፣ እንዲሁም ረጅም ልቦለድ እየጻፈች እንደሆነ ሰማሁን። ከዚያ በኋላ አብረን የተለያዩ መድረኮች ላይ ሰራን። በተለይ ደግሞ በሙስሊም በዓላት በሚኖሩ ጊዜ ኢዳል ፈጥር፣ ኢዳል አድሃ ላይ የሚቀርቡ ፕሮግራሞችን እንዲሁም መውሊድ ላይ የሚቀርቡ ዝግጅቶችን መስራት ጀመርን። መድረክ ላይ ሰሜን ሆቴል፣ ሀዊ ሆቴል፣ አወሊያ ትምህርት ቤት አዳራሽ፣ ጃሊያ ትምህርት ቤት እንደዚህ ሰራ ነበርና በእነዚህ ጊዜያት ድርሰቶቹን ትጽፍ የነበረው እሷ ነበረች። በተዋናይነትም ትሳተፍ ነበር። እንግዲህ ይህ ደራሲ ከዚያ በፊት አረብ ሀገር ደርሳ ነው የመጣችው። ለስራ ደርሳ የመጣች ሰው ነች። የዚያንም ህይወት ትጽፍ ነበርና መጀመሪያ የስነ ጽሁፉ ተሰጦ ያላት ሰው ነበረች። በቃ ምንም የእሷ እንትን ላይ ብዙም ህጸጽ የምናገኝበት ስራ አልነበረም። እንዲህ እያለ መጣ። ዕለት አዲስ በወቅቱ ስራውን ጀመረ። በዕለት አዲስም በየራሳችን መንገድ ሰለሞን አባት አሁን ቪኦኤ ላይ የእናንተ ጋዜጠኛ በደንብ ያውቃል ብዬ አስባለሁ። ምናልባት ብዙ ጋዜጠኞች ስለነበሩ ሊያስታውስ ይሆናል እንጂ በተለያየ የደረጃ የፈተና ደረጃ ዕለት አዲስም ቀጠር ጀመርም። እዚያም በጣም ጥሩ ስራዎችን ካበረከት ነበር። በየሳምንቱ አዳዲስ የሆኑ ስራዎችን የተለያዩ ገጾች ላይ ትጽፍ ነበር። ከዕለት አዲስ በኋላ ሩህ ጋዜጣ ላይ አዘጋጅ ሆና አቀርባለች። አብርሃም ረታ ለኔ ዋና አዘጋጅ በነበረበት ጊዜ ሩህ ጋዜጣ ላይ ሰርታለች። አዲስ አድማስም ላይ ጽሁፍ ታበረክት ነበር። የተለያዩ ጋዜጦችና እንዲ ትጽፍ ነበር። ሰዓዳ በጣም ትሁትና ሰዎች ላይ ማስቀየጥ ጥረት የምታደርግ ወደ ራሷ ነገሮችን የምትጨነት ታደርግ ሰው ነች። ይኸው ጉዳይ ይመስለኛል እንግዲህ እኔ የሕክምና ሙያ ባላውቅም ታምቃለች፣ ነገሮችን ታምቃለች። ከዚያ ምን ተፈጠረ? ለረጅም ጊዜ የደም ግፊት ነበረባት። ከአመት በፊት ነው የደም ግፊት እንዳለባት ያወቀችው። ከዚያ በኋላ ወደ ሕክምና ስትሄድ የደም ግፊት የፈጠረው ጫና ወደ ኩላሊት ምን ተፈጠረባት። በሌሎች ሚዲያዎች ስራዎችን ሰርታለች። ፖፕሌሽን ሚዲያ ላይ ያወጣቻቸው ጽሁፎች አሉ። እፍታ ቁጥር 2345 እንደዚህ ስራዎቿ ወጥተዋል። ብሌን የደራሲያን ማህበር መጽሐፍ ላይ ስራዎችን አውጥታለች። የተለያዩ መድረኮች ላይ የምትሳተፍ ሰውነች እና ይህች ደራሲ ታማ አልጋ ላይ እንደዋለች እንደሰማሁ በጣም የደነገጥኩት፣ ታማ መንቀሳቀስ አቅቷታል፣ ቤት ነው ያለችው። ግን በጣም አስደነገጠኝ እና ጉዳዩን ከሰማሁ በኋላ ሁኔታውን መከታተል ጀመርኩኝ። ሐኪሞች የሐኪሞች ቦርድ በአስቸኳይ የኩላሊት ለውጥ ያስፈልጋል የሚል ነገር ሪፖርቱንም አየሁት ወረቀቱን። ከዚያ በኋላ እንግዲህ የዚህ ዋጋው እጅግ ከፍተኛ ነው፣ በሀገርም ውስጥ ይሁን በውጭም ከፍተኛ ነው። ህመሙ ጊዜን የሚሰጥ አይደለም። አሁን ዳያሊሲስ ላይ ነው ያለችው። በየጊዜው ይታጠባል ኩላሊቷ፣ በየቀኑ እየታጠበ ነው ባለፉት 5 ቀናት። ስለዚህ ይህንን አቅም ማደራጀት ያስፈልጋል። ውጭም ሄዳ ለመታከም ከ1.5 ሚሊዮን ብር በላይ ያስፈልጋል ብላ ይህንን ለማድረግ የተለያዩ አማራጮች ተጠቀምን። በተለይ ደግሞ ይሄ ሶሻል ሚዲያ እኔ ብቻ ሳይሆን ብዙ ሰዎች አሉ ከኔ ጋር የኔ ጓደኞች ለመስፍን ጌታቸው ከእሷ ጋር አብረው ቤት ስራን ድራማዎችን የሚጽፉት ማለት ነው።
ሰአዳን አናግሬያት ነበረ። ወንድሟ ኩላሊቱን ሊሰጣት ፈልጎ ደማቸው ተመሳሳይ ስላልሆነ ያ ሊሆን አልቻለም እና ወደ ውጭ ሄዳ መታከም እንዳለባት እንደተነገራት አስረድታኛለች። ሕክምና ሊያስገኛት የሚችል ገንዘብ እጇ ላይ እንደሌለ እያወራችኝ ነበር እና ይህንን እንደ ሌሎች ሰዎች ተንቀሳቅሰው እንዴትስ ሊረዷት ይችላሉ? እንዴትስ ሊያግዟትም ይችላሉ? ተቋማትም ሊሆን ይችላል፣ ድርጅቶችም ሊሆን ይችላል፣ ወይም በግለሰብ ደረጃ እና በትክክል የተቋቋመ ወይንም እሷን ማግኛ ምን አለ? አሁን
የተወሰኑ ከእሷ ጋር ከዚህ ቀደም አብረን እንሰራ የነበርን ሰዎች እና አሁንም አብረዋት እየሰሩ እነ መስፍን ጌታቸው የተለያዩ አማራጭ በተለያየ መንገድ ስራዎችን እየሰራ ነው። አንድም የስነ ጽሁፍ መድረክ በማዘጋጀት የእሷ ስራዎች የስነ ጽሁፍ ስራዎች አሉ፣ ግጥሞቿን፣ አጫጭር ልቦለዶቿን በማሳተም እዚያ መድረክ ላይ የሚሸጥበትን መንገድ እያመቻቸን ነው። አሁን በዚህ ዛሬ በዚህ ጉዳይ ላይ ነበር የዋል ነው። ሌላው ደግሞ በመድረኮች ላይ ገቢ ለእሷ በማድረግ እነዚህ ጥቃቅን ነገሮች ናቸው። ማለት እኛ እንዳቅማችን የራሳችንን አንዲት ትንሽ አስተዋጽኦ እንዲሆን እናበርክት በሚል ነው። በመካከለኛ ምስራቅ የተለያዩ የአረብ ሀገራት ያሉ እህቶች ደግሞ ይኸው ስሉ ከተሰራጨ በኋላ በተለይ አሊፍ ሬዲዮ የኔትወርክ ሬዲዮ አለ፣ እዚያ ላይ ከተሰራጨ በኋላ የራሳቸውን ግሩፕ አቋቋሙ። ዋትሳፕ ላይ የሰአዳ መሐመድን የመርዳት እንትን አቋቁሞ ከተለያዩ ሀገር ገንዘብ ማሰባሰብ ስራ እየሰሩ ነው። እንዲሁም አውሮፓ የጎፈንድሚ የገንዘብ ማሰባሰቢያ መድረክ ተፈጥሮ በዚያም በኩል በጎፈንድሚም በኩል የማሰባሰብ ስራ እየተሰራ ነው። ጥሪ ነው የምናደርገው ለተለያዩ ተቋማት። በሀገራችን ብዙዎቹ ደራሲያን፣ ብዙዎቹ የጥበብ ሰዎች ሲታመሙ ቤት ሲውሉ ሁሉ ጊዜም ያው የሚታወቅ ነው ህይወታችን፣ ከድዳፍ የሆነ ኑሮ ነው የምንኖረው። ሰአዳ ደግሞ ለቤተሰቦቿ ነበር ሁሉም ነገር ስታደርግ ነበረው እና ምንም ጥሪት ይሄ ተብሎ ማሳከሚያ የምንታከምበት ነገር የሚያስቀምጥ አይደለም የሀገራችን የጥበብ ሰው እና ይኸው ከባድ ነገር ሲመጣ ደግሞ ዞሮ ዞሮ ወደ ማህበረሰቡ ነው እሪ የምንጮኸው። አሁንም ጥሪ እያደረገን ነው ለተለያዩ በሚዲያ ተቋማትም እንደዚሁ እየተሰራጨ ነው። እንዲህ ማህበረሰቡ የእሷ በባንክ አካውንት የኢትዮጵያ ንግድ ባንክ የተከፈተ አካውንት አለ፣ በእናቷ ስም የተከፈተ አካውንት አለ እና በዚያ ሁሉም የበኩሉ ጥረት እንዲያደርግ ሁላችንም እየተረባረብን ያለ ነው። ብዙ ተስፋ የምናደርግባት ወጣት ደራሲዎች እና የሁሉንም ጥሪ እናደርጋለን። ስለ ደወልሽልኝ እጅግ አብዝቼ አመሰግናለሁ። ሬዲዮ ጣቢያው ጭምር።
በቀጣይም ወደ ሰአዳ ወደ ራሷ ደወልኩና አገኘኋት። ምንድን ነው የተፈጠረው? ሰአዳ በሶሻል ሚዲያዎች ላይ በተለይም ደግሞ ፌስቡክ ገጽ ላይ ስለ አንቺ አንዳንድ ነገሮች እያነበብን በርንና ምንድን ነው የሆንሽው? እስኪ ንገሪን።
ሰአዳ መሐመድ እባላለሁ። የዛሬ አመት አካባቢ ነበረ ኩላሊት ምልክት የታየ እና ደም ግፊቴን ለመቆጣጠር ነበረ የሞክር የቆየሁ እስካሁን ድረስ ከዶክተር ክትትል እና መጨረሻ ላይ አልሆነም። ፌል አልኳልኩ እና መቀየር አለበት ነው አሁን ያው ትንሽ መጥፎ ሁኔታ ላይ ነበርኩኝ። አሁን ግን ዲያሊሲስ ጀምሬያለሁ። ያው መተንፈስ ምናምን እየተስተካከለልኝ ነው እና ዲያሊሲስ ላይ ነው ያለሁት።
ችግሩን ካወቅሽ በኋላ በፍጥነት መፍትሄ ለማግኘት እርምጃዎች አልወሰድሽም ነበር? ወደ ሕክምና አልሄድሽም ነበር?
እየተከታተልኩት ነበር ለአንድ አመት ያህል። ማለት ምንድን ነበረ ከዶክተሮች ጋር የነበረ ምንድን ደም ግፊት ሁሉ መቆጣጠር እና ባለበት የኩላሊቱን ጉዳት ባለበት ማቆም ነበረ የሞከሩ ነበሩ። ግን እንደዛም ሆነ ያው አልተቻለም እና ጉዳቱ እያደገ እያደገ።
ስንት ቀን ሆነሽ ሌሎችን አይነት ሕክምናዎችን ጀመርኩ ካልሽኝ ምንድን ነው ቀጣዩ እርምጃ የሚሆነው?
እንግዲህ ያው መጥፎ ሁኔታ ውስጥ ከገባሁ አሁን 3 ሳምንት ሆኖኛል። አራተኛ ጊዜ ነው ዳያሊሲስ የወሰድኩት እና ካቴተር ኢንፌክሽን ፈጥሮብኝ ትናንትና መጥፎ ነበርኩኝ። አንገት ላይ የሚገባ ካቴተር አለ ዳያሊሲሱ እና ትንሽ በቃ እንትን እያደረገኝ ነው በጣም ያስቸግርኩ።
አሁን የሚያስፈልገው ምንድን ነው? እንደነገርሽ ዳያሊሲስ ጀምረሻል እና ምንድን ነው ቀጣዩ ነገር ማድረግ አለብሽ ብለው ሐኪሞች እየመከሩሽ ያሉት ነገር?
በፍጥነት መቀየር አለበት ነው እና እሱን ለመቀየር ደግሞ ያው ገንዘብ ያስፈልጋል። የትኛን ገንዘብ የሚሸፍን አቅም?
ምን ያህል ብር ተጠየቅሽ?
እንግዲህ እስከ 1.5 ሚሊዮን ነው የሚያስፈልገው አሁን ባለው ሁኔታ እና እዚህ ሀገር ውስጥ ደግሞ ወረፋ አለ። እኔ ደግሞ ቶሎ መቀየር አለብኝ። እንደገና ደግሞ ለጋሽም ለማግኘት ወንድሜ ላይት ሊሰጠኝ ነበረ፣ ግን ያው የደም አይነታችን አንድ ስላልሆነ አልሆነም። በቃ አይቻልም።
ስለዚህ ከኢትዮጵያዎቹ ሕክምናውን ማግኘት እንዳለብሽ ነው የተነገረው።
ማግኘት አለብኝ።
ሳዳ፣ አሁን ጎፈንድሚ የሚል የተለያዩ ሰዎች ገንዘብ እንዲያስቀምጡልሽ የሚጠይቅ ነገር አይቼ ነበር እና እስካሁን ባለው ሁኔታ ታውቂዋለሽ ምን ያህል ገንዘብ አግኝተሻል? በቅርበትስ በግለሰብ ደረጃም ሆነ ድርጅቶች ወደ አንቺ መጠው ሊያግዙሽ ሊረዱሽ የተዘጋጁ አግኝተሻል?
እስካሁን የጎፈንድ መረጃ ያለኝ ግን ሌላ ሁሴን ነግሮኛል። የሆኑ ቤቶች ገብተዋል ብሎ ጎፈንድ ሌሎች ግን ድርጅቶች ሊረዱኝ የመጡ እስካሁን ድረስ ማለት ነው።
በግለሰብም ደረጃ ወደ አንቺ የመጣ የደረሰም የለም?
እስካሁን ድረስ አላውቅም።
የተጠየቅሽው 1.5 ሚሊዮን ነው ያልሽኝ?
ወደ ውጭ ወጥቶ ለመታከም ያን ያህል ያስፈልግ።
ስለዚህ አሁን ቤት ነሽ ያለሽው? ሆስፒታል ነሽ ያለሽው?
ሳምንት 3 ቀን ሆስፒታል ቆያለሁ እንዲያለሽ እያደረግኩኝ ከዛ ወደ ቤት ይመለስ።
ምሕረቱን ያምጣልሽ።
ለሰዓዳ የተጀመረው ድጋፍ ማሰባሰብ የት ደርሶ ይሆን? አቤ
ይህን ዝግጅት ለመቅረጽ ወደ ስቱዲዮ ስንገባ ወደ ኮምፒውተሬ ሄጄ ጎፈንድሚ ላይ አይቼ ነበረ። ለሳዳ ሕክምና ከሚያስፈልጋት የ10,000 ዶላር መዋጮ $1,364 ተዋጥቶ አይቻለሁ። በነገራችን ላይ ኮሶል ሳዳ ከአንተና ከኔ ጋር በአንድ ወቅት የዛሬ 15 ዓመት 14 ዓመት ዕለታዊ አዲስ የሚባል ጋዜጣ ላይ አንተ ኤዲተር በነበርክ ጊዜ በጋዜጠኝነት አብራን የሰራች ባለሙያ እንደነበረች አስታውሳታለሁ።
አቢ የዕለታዊ አዲስ ባልደረባችን በነበረች ጊዜ በጥበብ አምድ ላይ የምትዘግብና የምትጽፍ ዜናዎችን እያነፈነፈች የምታወጣ ብርቱ ታታሪና ቅን ባለሙያ እንደሆነች ያውቃለሁ። ሳዳ፣ በዚህ ዘመቻ ውስጥም እኔም ድጋፌን እገልጻለሁ። ለሚፈለገው ክፍያ ጣሪያው ገና ሩቅ ነውና ሌሎችም ቢረባረቡ የመንፈስ እርካታ እንደሚያገኙ አልጠራጠርም።
እኔም ሀሳብን እጋራለሁ። ሶል፣ ለዛሬ ፕሮግራማችን ወደ መጠናቀቁ እየተቃረበ ስለሆነ ሙዚቃ ጋብዘን ብንሰነባበት?
መልካም አቢ፣ እኔም እስማማለሁ። እንግዲህ እስከ ማጠቃለያው አንድ የባህል ሙዚቃ ጋብዘን እንተዋ፣ የበዓልም ሰሞን ነውና።
መልካም ጊዜ፣ መልካም ሳምንት ይሆንላችሁ።
አዲስ ዓመት በማሪቱ ለገሰ። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅቶቻችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አበባየሁ ገበያውና
ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና እደሩ።
This program has come to you from the Voice of America, Washington.